ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በተለይም በቪዲዮ በሲናገሩ ሳቸውና እንዲሁ በውን ሳገኛቸው ትንሽ ስሜታዊ ነገር ነበር። በጣም ደስ ብሎኛል። እንደምታም ሁሉም ሰው እዚህ ያለው በጣም በጋራ አቀባበል ነው የተቀበላቸው። ደስታው በጣም ከፍተኛ ነው። በቃ ወንድማችንን እንዳገኘን ነበር ምናየው፣ ወይንም ልጃችን ለኔ እንኳን ልጅም ሊሆን ይችላል።
አለማየሁ ገብረ ማርያም ናቸው። በዛሬው ዕለት በሎስ አንጀለስ ከተማ የጠቅላይ ሚኒስትር አብይ አህመድን አቀባበል አስመልክቶ ከተናገሩት የተወሰደ ነው። በአብይ ርዕሳችን እንመለስበታለን።
ወደ አገራችን ተመልሰን በሚገባው ፊት አገራችን ተመልሰን መስራት እንፈልጋለን። ምንድነው ፕላን?
ሲሪስ ጻፈይ ነኝ ከሬት ሚዲያ። አታግን ቸል ስለነጋችን እንድናስተዝ የምንችል ለታሶና ቢዝነስ ለፈጠረው አመሰግናለሁ። አንደኛ የተከበረው ጠቅላይ ሚኒስትር ኢትዮጵያ የባህር በር ባለቤት የመሆኑ የህግ የታሪክና የተፈጥሮ መብት እንዳላት ይቀበላል ነው። ከርሶ በፊት የነበሩት መሪዎች ብዙ እንዳበላሹ ጠፍቶኝ አይደለም።
ጠቅላይ ሚኒስትር አብይ አህመድ ትናንት በዋሽንግተን በግዙፉ የኢትዮጵያውያን ስብስብ ላይ ከተገኙ በኋላ ማምሻውን ደግሞ 1500 ከሚሆኑ የተጋበዙ የማህበረሰብ አባላት ጋር ካደረጉት የእራትና የጥያቄና መልስ ዝግጅት የቀነጨብ ነው። ወደ ኋላ ላይ ዝርዝሩን ይዘን እንቀርባለን።
እሁድ ሐምሌ 22 2010 ዓመተ ምህረት ጤና አስጥልን እንደምን አመሻችሁ ክብራትና ኩራና አድማጮቻችን። ከልዩ ዝግጅቶቻችን ጋር የምሽቱ አስተናጋጆቻችሁ አሉላ ከበደና
ቆንጂት ታየነን። ፕሮግራማችንን ንጉሱ ታምሬ ይመራል። እስከ 4 ሰዓት ድረስ አብራችሁ እንድታመሹ እንጋብዛችኋለን። የሰዓቱን ያለም ዜና ይሆናልም እናስቀድመው። ሰለሞን ክፍሌ ያቀርባል። መልካም ምሽት።
እንደምን አመሻችኋል። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ፕሮጀክት ዋና ስራ አስኪያጅ የኢንጂነር ስመኘው በቀለ የቀብር ስነ ስርዓት ዛሬ በቅድስት ሥላሴ ካቴድራል ቤተክርስቲያን ለአንድ የልማት አርበኛ ጀግና በሚደረግ ስነ ስርዓት ተፈጽሟል። ቁጥሩ እጅግ በርካታ ህዝብ በተገኘበት በመስቀል አደባባይም የክብር አሸኛኘት ስነ ስርዓት ተካሂዶለታል። በሥነ ሥርዓቱ ላይ ብፁዕ ወቅዱስ አቡነ ማትያስና ሌሎች ሊቃነ ጳጳሳት የጸሎት ሥነ ሥርዓት አካሂደዋል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፑብሊክ ፕሬዚደንት ዶክተር ሙላቱ ተሾመ ጠቅላይ ሚኒስትር አብይ አህመድ በተወካያቸው፣ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን የሕዝብ ተወካዮች ምክር ቤት አፈ ጉባኤ ወይዘሮ ሙፈሪያት ካሚል የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም እንዲሁም ሌሎች ከፍተኛ የመንግሥት ባለሥልጣናትና የክልል መንግሥታት የአበባ ጉንጉን አስቀምጠዋል። አድማጮች፣ የኢንጂነር ስመኘው በቀለን የቀብር ሥነ ሥርዓት አስመልክቶ ከአዲስ አበባ የተጠናቀረ ሰፊ ዘገባ አለን። ከዓለም ዜናዎቹ በኋላ ይቀርባል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እዚህ በዋሽንግተን ዲሲ ያደረጉትን ጉብኝት አጠናቀው በአሁኑ ሰዓት ሎስ አንጀለስ ካሊፎርኒያ ይገኛሉ። ጠቅላይ ሚኒስትሩ በሎስ አንጀለስ ቆይታቸው በዋሽንግተን እንዳደረጉት ሁሉ በዚያ ከሚኖሩ ኢትዮጵያውያን ጋር በሀገሪቱ አጠቃላይ ጉዳዮች ላይ ውይይት ያደርጋሉ ተብሎ ይጠበቃል። ጠቅላይ ሚኒስትሩ በትላንትናው ዕለት በዋሽንግተን ከሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ጋር መወያየታቸው ይታወሳል። ከ25,000 በላይ ኢትዮጵያውያን በተሳተፉበት በትላንትናው መድረክ የኢትዮጵያ ልመናና ጩኸት ፍትህ፣ ልማት፣ ሰላምና አንድነት ነው ብለዋል። ጥላቻ፣ ቂምና ቁርሾ በይቅርታ እንዲዘጋም ጥሪ ያቀረቡ ሲሆን የፖለቲካ አሻጥር፣ የኢኮኖሚ ተንኮልና መግደል ነውር ብቻ ሳይሆን መሸነፍ ነው ብለዋል ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትሩ ከሎስ አንጀለስ የውይይት መድረክ በተጨማሪ በሚኒያፖሊስ ሚነሶታ ቆይታ እንደሚኖራቸውም የዩናይትድ ስቴትስ ጉብኝታቸውን አስመልክቶ የወጣው መርሃ ግብር ያመለክታል። የሶማሊያና ኤርትራ መሪዎች በሁለቱ ሀገሮች መካከል ተቋርጦ የቆየውን ዲፕሎማሲያዊ ግንኙነት እንደገና ለማስቀጠል በከተሞቻቸው ኤምባሲዎችን ለመክፈት ትላንት ከስምምነት መድረሳቸው ተዘገበ። ሁለቱ መሪዎች አስመራ ላይ ከዚህ ውሳኔ የደረሱት የሶማሊያው ፕሬዝዳንት መሐመድ አብዱላሂ ፋርማጆ በኤርትራ የሶስት ቀናት ታሪካዊ ጉብኝት ትላንት መጀመራቸውን ተከትሎ ነው። የሶማሊያው ማስተዋቂያ ሚኒስትር ዳሂር መሐመድ ጊሌ ለአሜሪካ ድምጽ ሲናገሩ የኤርትራና ሶማሊያ ኤምባሲዎች በቅርቡ ተከፍተው ታያላችሁ ብለዋል። የሶማሊያና የኤርትራ መሪዎች በተጨማሪም የአካባቢውን ጸጥታና በአፍሪካ ቀንድ ሀገሮች ውስጥ እየተለወጡ ባሉ ግንኙነቶች ዙሪያም መነጋገራቸውን የሶማሊያው ማስተዋቂያ ሚኒስትር አስረድተዋል። የሶማሊያው ፕሬዝዳንት መሐመድ አብዱላሂ ፋርማጆ እና የኤርትራው አቻቸው ኢሳያስ አፈወርቅ የጀመሩትን ውይይት ዛሬም ቀጥለው መዋላቸው ተዘግቧል። ይህ የሶማሊያው መሪ የኤርትራ ጉብኝት የተካሄደው በሁለቱ የቀድሞ ባላንጣዎች በኢትዮጵያና ኤርትራ መካከል ተቋርጦ የቆየው ዲፕሎማሲያዊ ግንኙነት በቅርቡ እንደገና ከጀመረ በኋላ መሆኑ ነው። በኢትዮጵያው ጠቅላይ ሚኒስትር አብይ አህመድ እና በኤርትራው ፕሬዝዳንት ኢሳያስ አፈወርቅ የተወሰደው ይህ እርምጃ የኤርትራን በአካባቢው ሀገሮችና በዓለም አቀፍ ደረጃ ለ20 ዓመታት ግድም መገለል ማክተሙ ተነግሯል። በዚምባብዌ ፕሬዝዳንታዊ ምርጫ ባለፈው ህዳር ስልጣን የያዙት ኤመርሰን ምንጋጓ በከፍተኛ የድምፅ ብልጫ እየመሩ መሆናቸው ይዘገባል። ባልደረባችን አኒታ ፓውል ከሐራሬ ተከታዩን ዘገባ ልካለች። ትዝታ በላቸው ታቀርበዋለች።
የቀድሞው የዚምባብዌ ፕሬዝዳንት ሮበርት ሙጋቤ በዛሬው ዕለት ራሳቸው የመሰረቱትን የፖለቲካ ፓርቲ ክፉኛ ነቅፈዋል። ነገ ሀገሪቱ ውስጥ በሚካሄደው ጠቅላላ ምርጫ ላይ ድምጼን ለዛኑ ፒኤፍ ፓርቲ አልሰጥም ነው ያሉት ሙጋቤ። ሀገሪቱ ውስጥ ሙጋቤ የሌሉበት ምርጫ ነገ ሲካሄድ ከ38 ዓመታት በኋላ ለመጀመሪያ ጊዜ ይሆናል። ሙጋቤ ከጦር ሰራዊቱ በደረሰባቸው ከባድ ተጽዕኖ ምክንያት ባለፈው ህዳር ስልጣን ሲለቁ የተኳቸው ለረጅም ጊዜ ምክትላቸው ሆነው የሰሩት የ75 ዓመት ዕድሜ ያላቸው ኤመርሰን ምንጓንጓ ናቸው። አሁን ለፕሬዝደንትነት የሚወዳደሩት እኔን ላሰቃዩ ሰዎች ድምጼን ልሰጥ አልችልም ብለዋል ሙጋቤ። በሀብታሞች መኖሪያ ሰፈር ውስጥ ባላቸው ባለሰማያዊ ጣሪያ ትልቁ ቤታቸው ለተጋበዙ ጋዜጠኞች ሲናገሩ 23 ሰዎች በእጩነት ቀርበው አሁን 2 ብቻ በቀሩበት ፕሬዝደንታዊ ምርጫ ሙጋቤ ነገ ድምጻቸውን ለማን እንደሚሰጡ በቀጥታ ተጠይቀው ለአዲሱ ትልቁ የተቃዋሚ ፓርቲ መሪ ለ40 ዓመቱ ኔልሰን ቻሚሳ ይሆናል ብለዋል። የሙጋቤ አቋም ይህ ይሁን እንጂ ታዲያ በሕዝብ አስተያየት መለኪያዎች ምርጫውን በከፍተኛ የድምጽ ብልጫ እየመሩ ያሉት ባለፈው ህዳር ወር ስልጣን ያዙት ኤመርሰን ምንጓንጓ ናቸው። የዘመቻቸው አስተባባሪና መሪ ኩድዛይ ማርዋንጋ በዋና ከተማዋ ሐራሬ ያለውን ሁኔታ እንደሚከተለው ገልጸዋል።
Very much excited. The environment has been pretty peaceful and the campaigning is
በጣም ደስ ብሎናል። አጠቃላይ ሁኔታውና ውድድሩም በጣም ሰላማዊ ነው። ስራችንን ያለ ፍርሃት ነው ያከናወነን ያለነው። በእውነቱ እጅግ ደስ ይላል።
የዚምባብዌ ምርጫ ለወጣቱ ስራ ለሀገሪቱም የፖለቲካ ለውጥ ያመጣል በሚል በጉጉት የሚጠባበቁ አሉ። በሌላ በኩል ደግሞ ከብዙ አመታት ኢዲሞክራሲያዊ አገዛዝ በኋላ አሁን ስራም ሆነ ለውጥ በፍጥነት ላይገኙ ይችላሉ በማለት የሚያስጠነቅቁ ብዙ መራጮች አሉ።
በመጨረሻም የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ መገናኛ ብዙሃኑን የህዝብ ጠላቶች ሲሉ የጠሩበትን ምክንያት በቅርቡ ለኒውዮርክ ታይምስ ለተባለው ትልቁ የአሜሪካ ጋዜጣ አሳታሚ ነግሬያቸዋለሁ ብለዋል። የጋዜጣው ዋና አዘጋጅ በበኩላቸው እኔም ፕሬዝዳንቱ የተጠቀሙበት ቋንቋ እጅግ የሚያስቆጣ መሆኑንና በዓለም ዙሪያ ለሚገኙ ጋዜጠኞች አደገኛ መሆኑን ነግሬያቸዋለሁ ብለዋል። ፕሬዝዳንት ትራምፕ በዛሬው የትዊተር መልእክታቸው ከ8 ቀናት በፊት በዋይት ሃውስ ቤተ መንግስት ከጋዜጣው አሳታሚ ከኤጂ ሱልበርገር ጋር ያካሄዱት ውይይት አብዛኛውን ጊዜ ያሳለፉት መገናኛ ብዙሃኑ አብዝተው ያወጧቸዋል ባሏቸው የሐሰት ዜናዎች ሳቢያ የህዝብ ጠላቶች የሚለው ቃል ስለተለመደ ነው፣ በዚህም አዝናለሁ ብለዋል። የስመጥሩ የኒውዮርክ ታይምስ ጋዜጣ አሳታሚ ሱልበርገር በበኩላቸው ከዚህ ቀደም ካለፉ የአሜሪካ ፕሬዝደንቶች ጋር የሚካሄዱ ውይይቶች በሙሉ በዜና አይገለጹም ነበር፣ ሆኖም ትራምፕ በትዊተራቸው አማካኝነት ይፋ ካወጡት ዘንድ ምላሽ መስጠት ይኖርብኛል ብለዋል። ከፕሬዝደንቱ ጋር ተገናኝተው ለመነጋገር የተስማሙበት ዋና ምክንያትም የሚስተር ትራምፕ እጅግ አሳሳቢ የሆነ የመጣውን ጸረ ሚዲያ ቋንቋ አስመልክቶ ያደረባቸውን ስጋት ለመግለጽ እንደነበር አብራርተዋል። በዚህ ወቅትም የህዝብ ጠላት የሚለው ቋንቋ ከፋፋይ ብቻ ሳይሆን እጅግ አደገኛ መሆኑን ፊት ለፊት ነግሬያቸዋለሁ ብለዋል። የኒውዮርክ ታይምስ ጋዜጣ አሳታሚ ሱል በገር በዚሁ ለሰዓቱ ያለንን ዜና እናጠቃልላለን።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የሁድ ምሽት ልዩ ዝግጅታችንን ነው። አስተናጋጆቻችሁ አሉላ ከበደና
ቆንጂት ታየነን። በአለም ዜና የጀመረው መደበኛ ፕሮግራማችን በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ድረስ ይቀጥላል። አብራችሁ እንድታመሹ እንጋብዛለን። አሁን ወደ ምሽቱ አብይ ርዕስ እናልፋለን።
ቀደም ብለን በመግቢያችን ያስተዋወቅ ነው አብይ ርዕሳችን ጠቅላይ ሚኒስትር አብይ አህመድ በሎስ አንጀለስ ይገኛሉ። በዩናይትድ ስቴትስ ነዋሪ ከሆኑ ኢትዮጵያውያን ጋር በያዙት ውይይት ከሎስ አንጀለሱ ዓለም አቀፍ አውሮፕላን ማረፊያ ደርሰዋል። ዘጋቢያችን ዳንኤል አርጋው በስልኩ መስመር ይገኛል ከዚያው ከስፍራው። ዳንኤል እንደምን ዋልክ?
ደህና ስለኝ እንደምን አላሉላ? ሰላም ነው?
ዳንኤል ቀደም ብለን አስተዋውቀናል። ጠቅላይ ሚኒስትር አብይ አህመድ ከዋሽንግተን ወደ እናንተ ወደ ሎስ አንጀለስ ተጉዘዋል። እንግዲህ እንደደረሱ ነው አሁን አንተ ከተቀባዮቹ ጋር ሆነ የተገኘህና የምትነግረን። ምን ይመስል ነበር አቀባበሉ? እስኪ በሱን እንደርደር።
በጣም ጥሩ። እንደው አሁን የምገኘው እዚህ በሎስ አንጀለስ ዓለም አቀፉ የአየር ማር የአውሮፕላን ማረፊያ ላይ ነው። በተለምዶ ስሙ ኤልኤክስ ወደሚባለውና የኢትዮጵያው ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ልዑካኖቻቸውን በመያዝ ዛሬ ዶክተር አብይ አህመድ ከኢትዮጵያውያን ጋር ያደርጋሉ ተብሎ የሚጠበቀውን የህዝብ ለህዝብ ውይይት ምክንያት በማድረግ እዚህ ሎስ አንጀለስ ገብተዋል። እንደው ሲገቡም የልዑካን ቡድኖችን አስከትለው ሲገቡም በተለያዩ የእምነት ተቋማት አባቶች፣ የተለያዩ የማህበረሰብ ድርጅቶች፣ የፖለቲካ ሳይንስ ምሁሮች፣ ነጋዴዎች እንዲሁም ህጻናት፣ አዛውንት በአውሮፕላን ማረፊያ ውስጥ በመገኘት በታላቅ ድምቀት ነው የተቀበሏቸው። የህዝቡ ስሜት የተለየ ነበረ። የሀገር ባህል ልብሳቸውን ለብሰው ፍጹም ኢትዮጵያዊ ጨዋነት በተላበሰ መልኩ ነው የተቀበሏቸው። አሉላ
ቆንጂት ነኝ። ዳንኤል እንደምን ዋልክ? እንደምን አረፈክ ነው አንተ ጋር መሰለኝ።
አዎ እንደዛ ነው። እንደምን ዋልሽ ቆንጂት?
ደህና። ከልኡካን ቡድናቸው ከጠቅላይ ሚኒስትሩ ልኡካን ቡድን አንዱን አነጋግረህ ነበረ፣ ወደዛ ተወስደን።
በጣም ጥሩ። ያሉኝን አብረን እናዳምጥ።
በጣም ደስ ብሎኛል። ፋሽን የመጥን ነው። ክብራችሁ ክብሯንና ክብራት የአሜሪካ ድምፅ ሬዲዮ ተከታታዮቻችን፣ አሁን የምትሰሙት ያው የተከበሩ ክቡር ዶክተር አብይ አህመድ እሳቸው ወጥተው አሁን በርካታ ኢትዮጵያውያኖች ለእሳቸው ያለውን ድጋፍ እንዲሁም ለክቡር ለማ መገርሳ ያለውን ድጋፍ እያቀረቡ ነው ያሉት።
ዳንኤል አቀባበሉን ስነ ስርዓት ስሜቱን ነበር ያጋራህን። ቀደም ብላ ቆንጅት ወዳነሳችን ለጥያቄ ለመልስ እንግዲህ አቀባበሉ ደመቅ ያለ ይመስላል። ከልኡካን ቡድኑ የማነጋገር እድል ነበር ሆይ ነበር ያለች አግኝቻለሁ ያናገርከውን ሰው አስተዋውቀን ወደ ቃለ ምልልሳችሁ ሰደን።
የውጭ ጉዳይ ሚኒስተር ቃል አቀባይ አቶ መለስ አለምን አግኝቻቸው ነበር ልክ ከአውሮፕላን እንደወረዱና የልኡካኑን ቡድን ስለተደረገላቸው በዚህ በሎስ አንጀለስ አካባቢ የተሰማቸውን ስሜት አጋርተው ነበር። እና አብረን ለምን አንሰማቸውም? አሉላና ቆንጅት
ጥሩ።
ካሊፎርኒያ ከመጣን በኋላ የተደረገልን አቀባበል በጣም ደማቅና ቤተሰባዊ ነው። ከቤተሰቦቻችን ጋር የተገናኘን ያህል ነው የተሰማን። በሎስ አንጀለስ የሚገኙ በተለያየ ዘርፍ የተሰማሩ ኢትዮጵያውያን፣ የኢትዮጵያ አየር መንገድ ሰራተኞች፣ በአጠቃላይ ኢትዮጵያዊነት ሁሉ ኢትዮጵያውያን በክቡር የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ ለተመራው የልኡካን ቡድን ሊያስደስት አቀባበል አድርገዋል። አሁን የኤርፖርቱ ተርሚናል ነው ያለ ነው። ኢትዮጵያ ኤምባሲ ሰራተኞች፣ ኢትዮጵያ አየር መንገድ ሰራተኞች፣ ካሊፎርኒያ አካባቢ በተለያዩ መስኮች ላይ የተሰማሩ ወገኖቻችን እና ቤተሰቦቻችን ይህንን በክቡር ጠቅላይ ሚኒስትር የተመራ የልዑካን ቡድን ለመቀበል እዚህ ይገኛሉ። ዋሽንግተን ውስጥ በጣም ስኬታማ ስራ ተሰርቷል። የዚህ ጉዞ መሪ ሆነው ግንቡን ማፍረስ ድልድዩን መገንባት ነው። ካሊፎርኒያ ውስጥ በኢትዮጵያውያን መካከል ግንብ የማፍረስ ድልድዩ መገንባት ስራ ተጀምሯል ብሎ ማለት ይቻላል። እንግዲህ በቀጣይ ሂደቱን አንድ ላይ ምን ይሆናል።
ጥሩ። የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለም ስለ ጊዜዎት እጅግ አድርጌ አመሰግናለሁ።
እግዚአብሔር ይስጥልኝ።
ዳንኤል ወደ አንተው እንመለስ። ካስተናጋጁ የሎስ አንጀለስ ከተማና አካባቢው ነዋሪዎችስ የማነጋገር እድል ነበረ? በስፍራው የተገኙትን ቀደም ብለህ ያሰማህን ድምጾች ይዘህ ማንን አናገርክ? ምንስ አለው?
አዎ፣ ሌላው ያገኘኋቸው በዛው ዶክተር አብይን ለመቀበል ከተገኙ ሰዎች መካከል ፕሮፌሰር አለማየሁ ገብረ ማርያምን አግኝቻቸው ነበር። እርሳቸው በዚህ ታሪካዊ የአቀባበል ዝግጅት ላይ በመገኘታቸው የተሰማቸውን ልዩ ስሜት እንዲህ ብለው አጋርተውኛል። አብረን እንስማቸው በድጋሚ።
ለእኔ መቼም በጣም ስሜታዊ ጊዜ ነበረ። ለብዙ ጊዜ የጠበቅኳቸው ሰው ስለነበሩ በተለይም በቪዲዮ ሲናገሩ ሳያቸውና እንዲሁ በውን ሳገኛቸው ትንሽ ስሜታዊ ነገር ነበር። በጣም ደስ ብሎኛል። እንደምታዩም ሁሉም ሰው እዚህ ያለው በጣም በጋለ አቀባበል ነው የተቀበላቸው። ደስታው በጣም በጣም ከፍተኛ ነው። በቃ ወንድማችንን እንዳገኘን ነበር ምናየው፣ ወይንም ልጃችን፣ ለእኔ እንኳን ልጅም ሊሆን ይችላል። በቃ በውን ሲገናኝ አንድ ሰው የምታየውና የምታልመው ብዙ የምታደርጋቸው ነገሮች አሉ፣ ግን በውን ስትገናኝ የሚሰማ ውስጣዊ ስሜት አለ፣ የተለየ የደስታ አንዳንድም ትንሽ እንደ ብዥ ማለትም እውነት ነው ወይ በጣም በቃ ድብልቅልቅ ያለ የሆነ ስሜት ነው የሚሰማው። ግን በግሌ በጣም በጣም ተደስቻለሁ። እና ደግሞ ዛሬ በምናደርግላቸው ፕሮግራም ደግሞ ለእሳቸው አጸፋውን እንደምንሰጥ ደግሞ እግዚአብሔር ፈቃዱ ከሆነ ትልቅ እምነት አለኝ።
መልካም። እንግዲህ ዳንኤል ያሰማህን የፕሮፌሰር አለማየሁ ገብረ ማርያምን በኢትዮጵያ ጉዳይ ለረጅም ዓመታት ሲጽፉ የቆዩ በመንግስት ቀደም ባለው አስተዳደር የነበሩ ሁኔታዎችን ጠበቅ አድርገው በሚተቹባቸው በየሳምንቱ በሚወጡ ጽሁፎች ነው የምናውቃቸው። ዛሬ ለጠቅላይ ሚኒስትር አብይ አህመድ ከዚህ ቀደምም ጽፈዋል። ከፍተኛ ድጋፍ ከሚሰጡ ወገኖች ውስጥ ናቸው ያሰማህን። እንግዲህ ሂደቱን ተከታትለህ በስፍራው ከሚገኘው ባልደረባችን ሰለሞን አባተ ጋር ተከታታይ ዘገባዎችን እንጠብቃለን። ለአሁኑ ግን እናመሰግናለን ዳንኤል።
እሺ፣ እዛ አሉላ አንዴ መጥቀስ የምፈልገው የሚገርመው ነገር በዚህ በአቀባበል ስነ ስርዓት ላይ የሎስ አንጀለስ ሲቲ ከፍተኛ ባለስልጣናት ተገኝተው ነበረ። ሰርተፍኬትም ለዶክተር አብይ አበረክተውላቸዋል። ኮንግረስ ውመን ኬረን ባስም መልእክት አስተላልፏል። በየአመቱ በዛሬው ዕለት ጁላይ 29 የኢትዮጵያውያን ቀን በሎስ አንጀለስ ተብሎ እንዲከበር የከተማው ባለስልጣናት ቀኑን ደንግጓል። የሰው ስሜት የተለየ ነበር። ይህንን ታላቅ የምስራች ሲሰማ ይህንን ለመንገድ ነበረ
ትናንትና በዋሽንግተን ዲሲ እንደተደረገው ማለት ነው። የትናንቱ ቀን ደግሞ በኢትዮጵያ ቀን ተደርጓል በዋሽንግተን።
እርግጥ ትልቅ ቀን ነው። እናመሰግናለን። ትልቅም ዘገባ ነው የነገርከን። ሌሎች ሂደቶችንም ቀደም ብለን እንዳልነው ተከታትለ ታደርሰናለ። ዳንኤል አርጋው እናመሰግናለን። እግዚአብሔር ይስጥልን።
እናመሰግናለን።
እሺ፣ እናንተንም አመሰግናለሁ። እግዚአብሔር ይስጥልኝ።
ከአዲስ አበባ ወደ ደረሰን ዘገባ ይሆናል አሁን የምናልፈው። በኢትዮጵያ የኃይል ልማት ዘርፍ ከፍተኛ አስተዋጽኦ ያደረጉት የታላቁ የኢትዮጵያ ህዳሴ ግድብ ስራ አስኪያጅ የኢንጂነር ስመኘው በቀለ የቀብር ስነ ስርዓት ዛሬ በታላቅ ክብር ተፈጽሟል። በኢንጂነር ስመኘው ስራ ሕያው ሆኖ እንደሚቀጥል የገለጹ በአሸኛኘቱ ስነ ስርዓት ላይ የተገኙ አስተያየት ሰጪዎች የአሟሟታቸው ምርመራ ውጤት በፍጥነት ይፋ እንዲደረግ ጠይቀዋል። መንግስት ለዜጎች ደህንነት ዋስትና እንዲሰጥም የጠየቁም አሉ። እስክንድር ፍሬው ተከታዩን ዘገባ አስተላልፏል።
በዓለም ከሚገኙ ታላላቅ የኃይል ማመንጫዎች አንዱ የሚሆነውን ግድብ ግንባታ በስራ አስኪያጅነት መርተዋል። በርካቶች ለደቂቃዎች በማይቋቋሙት የጉባ ሙቀት 7 አመታትን በትጉህ ስራ አሳልፈዋል። የግል ኑሯቸውን ሰውተው ልጆቻቸውንም ለአሳዳጊ ተተው ከዚያ በረሃ ከተመዋል። በጣም አመሰግናለሁ ስለጊዜዎት። ሽፍታ መስሎ ራሱን ለስራ ሰጥቷል ብሏል የቀብር ስነ ስርዓቱ የመድረክ መሪ። አርካሚው ስራ ያልበገረው በረሃ ያላሸነፈው ጀግና አዲስ አበባ ያውም መሃል ከተማ አደባባይ ላይ አሸለበ። ይህ ያሳዘናቸው ውስጣቸው የተቆጣ አንጀታቸው ያረረ ሴት ወንዱ ትንሽ ትልቁ ዛሬ በሽኝቱ ስነ ስርዓት ላይ ተገኝተዋል። እናም ዛሬ ለቅሶ ሆነ ሀዘን ነገሰ። ታላቅ የልማት አርበኛ ያሏቸውን ባለሙያ ማጣት ያባባሰው ለቅሶ፣ አሟሟታቸው ያመጣው ያበረታው ሀዘን፣ በልዩ ልዩ መንገድ የተገለጸው በመፈክርም የተንጸባረቀው ይኸው ነው። ዛሬ በተለይ በመስቀል አደባባይ እየታየው ትዕይንት ስሜት ፈንቅሎ የወጣበት ፍትህ በብርቱ የተጠየቀበት ነበር። ለአሜሪካ ድምጽ አስተያየታቸውን የሰጡ ለቀስተኞችም የተፋጠነ ፍትህ እንዲኖር ጠይቀዋል። ኢንጂነር አባይ ወርቃለማው ከነዚህ አንዱ ናቸው።
እዩ ቅጥል አርበይ በዜግነት ይችን ይዳ አገር የድህነት ችግር እፈታለሁ ብሎ የተዘጋጀን ወንድ ጀግና ዲፕ አመለካከት ያለ ጥልቅ የሆኑ ልጆችን ሳይል ምን ይሳይል አንድ ለአባቱ ይሆን አባቴ ሳይል በበረሃ አባይ ቆም የሚያቃጥል እንዴት ነው ነገር ከላርን የሚያቃጥል ከሰሩን እንደሚያቃጥል አንድ ቀን እኮ የደምምጣት አትችልም አባይ ላይ 7 አመት 24 ሰዓት ሙሉ ሲሰራ ልጆቹን ትቶ ወገኑን ትቶ ለዚች ምድር መልካም ለመፍጠር ነው። ወንድሜ እኔ ምን ብዬ ልበል ዛሬ የሪፍ እንደዛ የሚያሳዝኑ እናቴ አፋልኩኛለሁ እናቴ አፋል ትዳሩ ከኢትዮጵያ ትዳሩ ከኢትዮጵያ ነች። እኔ ምስኪን እኮ ልጆቹ ሜዳ ላይ በጥሎ ትዳሩ ኢትዮጵያ አርጎ የኖረ ነው።
ሌላው አስተያየት ሰጪ ሰላማዊት ታረቀኝም የኢንጂነር ስመኛ ማሟሟት እንቆቅልሽ እንደሆነባት ተናገራለች።
የኢንጂነሩ ሞት በጣም አሳዝኖኛል። ለሀገር እየለፉ ባሉበት ሀገራችን ከድህነት አረንቋ ለማውጣት በሚያደርጉት ጥረት ላይ አዲስ አበባ ላይ ለዘው መስቀል አደባባይ ሰው በበዛበት 24 ሰዓት ሰው በሚንቀሳቀስበት አካባቢ ተገሎ መገኘታቸው እንደ ሀገር ዜጋ እኔ በጣም ውስጤ ይጎዳኝ እኔ ለራሴ ማለት ነው። ስለዚህ ይሄ ነገር ይቆም ካሁን በኋላ እንዲቆም ነው እኔ የምነግረው ለኢትዮጵያ ሕዝብ ሁላችንም በተባብረን ይሄን ነገር እንድናስቆም። ሀዘናችን በጣም ጥልቅ ነው፣ ግን እሱ ቢሞት ስራውን አሁን ቢሆን እናደርገዋለን። እኛ እንቀጥላለን። የህዳሴው ግድብ አቆምም እንሰራዋለን። እንደጀመረው እንጨርሰዋለን። ይሄ ነው መልእክቴ።
አቶ አንሙት የተዋለ ሌላው አስተያየት ሰጭ ናቸው።
ዛሬ የኢንጂነር ስመኘው ሞት በጣም ከአይምሮ ይበላሽ ነው። ቤት ምስራ መስራት አልቻሉ በዛ ነው ዛሬ እና እኔ አላመንኩም። መሞቱን ራሱ አላመንኩም። ኢንጂነር ስመኘው ማለት አይደለም ሰው ይገለዋል ብዬ ጅብ ይበላል ብዬ አላስብም። በእውነት ለመናገር ማለት ነው ጅብ ራሱ ቢያየው ሰላም ብሎት የሚያድግ ነው የሚመስለኝ። እኔ ኢንጂነርን ሰው ይገለዋል ብዬ በአይምሮዬም አላስብም። ለእሱም ደግሞ ጥበቃ አያስፈልገውም። እሱ ማለት ኢትዮጵያ ህዝብ ነው። ለኢትዮጵያ ህዝብ ጥበቃ ራሱ አያስፈልጋትም ብዬ ማስበው። እሱ ለሀገር የሚሰራ ሰው ነው። ለሀገር የሚሰራ ደግሞ ኢትዮጵያ ህዝብ ለእሱ ከሌላ ማንም እኔ እውነት ለመናገር አውሬ እንኳ ቢያገኘ ስመኘውን ይበላዋን ብዬ አላስብም። እና አልስለጣ በቃ ለማየት ነው። ይሄም አይበቃም። ግን እኔ ኢንጂነር ስመኘው ከልቤ አይጠፋም መቼም ቢሆን። እኔ እንጃ ቅርብ ምንም ማለት አልችልም።
እግዚአብሔር ያጽና። አመሰግናለሁ።
ኢትዮጵያን እግዚአብሔር ያጽናቸው።
እኔ ማስተማር
እሺ እኔ ጌታ ማለት በልስም
ይችላል
ሊበንማ
ሊበን ጃታን ይባላሉ
ለምን መጣህ ዛሬ ምንድነው ስሜትህ
የመጣሁት ፍትህን ፈልጌ ነው ምክንያቱም በኢትዮጵያ ውስጥ እየተደረገ ያለው ነገር በጣም ስለባለ መልካምነታችን መደመራችን ቅር መባባላችን ፍቅራችን ቦታ ያለው ግን ያልተሰሩ ደግሞ ስራዎች አሉ እነዛ ምንድነው ብሔራዊ ደህንነት የለም እኔ በጣም 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 አዝኛለሁ ይሄን የሚያክል ትልቅ ሐሳብ ይዞ እየለፋ ይሰራ ያለ ሰው እንዲህ በቀላሉ እዚህ መስከላ አደባባይ አሁን ባለንበት ሰዓት ባለንበት ቦታ ላይ መገደሉ በጣም ነው የሚያሳዝነው ነገ ይሄ ሁላችንም የሚመለከት ጉዳይ ለሁላችንም የሚያሳዝን ጉዳይ ይሄ በጣም ያሳዝናል ይሄ መጣን ያለበት
ግን ለምን የሚል ቲሸርት ለብሰው ተመስቀል አደባባይ ያገኙዋቸው አቶ ጸጋዬ ጥላሁን ደግሞ
ጥያቄያችን እንግዲህ እሱ ገዳዮች ለፍትህ ይቀርቡልን ለህዝብ ይቀርቡ ህዝብ ይወቃቸው ማን የገደለ የሚለውን ነገር ጥላታችን ማወቅ ስላለበት ነው ምክንያቱም ኢትዮጵያ ተስማምታ እንዳትኖር የሚያደርጉ ይሄ ከሽብር የማይተናነስ ነገር ነው እኛ ከዚህ በላይ ሌላ ተስፋ የለንም ከእንጂነር ስመኘው በላይ ማንኛውም ኢትዮጵያዊ ጥሩ ተስፋ ሊኖር አይችልም ስለዚህ የሱን እንደመመለስ ከተቻለ ወንጀለኞቹ ለፍትህ ያቀርቧቸው ብቻ ነው ለህግ ይቀርቡ እና አሁን ጥያቄያችን በተለይ አሁን ክብር ጠቅላይ ሚኒስትራችን አገር ውስጥ አይደሉ በሚመለሱበት ጊዜ ይህንን ጉዳይ አጣርተው ይፋ እንዲደረግልን ነው ዋናው ጥያቄያችን ማለት በየትኛውም ቦታ ላይ የማንኛውም ኢትዮጵያዊ ጥያቄ ይሄ ነው የፍትህ ጉዳይ ነው ለፍትህ ይቅረቡልን እንያቸው እንወቃቸው እንደማናቸው ነው
ከካራ ቆሬ መምጣቱን የገለጸው ይርነቃቸው አበበም ስሜቱን አጋርቶኛል
ባለፈውም የሞት ነው እዚሁ ነበርን ባለፈውም ያው ሁሉ ህዝብ ሲሞተው ጓደኞቻችን ወንድሞቻችን ሲሞቱ አሁንም ቀጠለ አሁን ደግሞ በጣም ሁላችንንም ይነካ ነገር ነው በቃ ይገጠመ እና በቃ ጀግናችን ነው የሞተው በቃ ብርሃናችን ያጣነው ብርሃን የሆነው ነገር ምንድነው አሁን ይሄ መፍትሄው ምንድነው መንግስት ምንድነው ከዚህ በላይ ምን አይነት እርምጃ አለ አሁን ዶክተር አብይ እዚህ ጋር በቃ ትንሽ ቆፍጠን ያለ ነገር ማድረግ አለባቸው በቃ
በተለምዶ ሰሚት ተብሎ በሚጠራው አካባቢ ከሚገኘው መኖሪያ ቤታቸው ወደ መስቀል አደባባይ ያመራው የኢንጂነር ስመኘው በቀለ አስከሬን የመጀመሪያ ሽኝት የተደረገለት በመስቀል አደባባይ ነው። ቁጥሩ እጅግ የበዛ ህዝብ በተገኘበት። ቀጣዩ ጉዞ ደግሞ 4 ኪሎ ወደሚገኘው መንበረ ጸባዖት ቅድስት ሥላሴ ካቴድራል ነበር። በዚህ ስነ ስርዓት ላይ የተገኙት ምክትል ጠቅላይ ሚኒስትር ደመቀ መኮንን በራሳቸውና ለጉብኝት አሜሪካ በሚገኙት ጠቅላይ ሚኒስትር ዶክተር አብይ አህመድ ስም የአበባ ጉንጉን አስቀምጠዋል። ፕሬዝዳንት ዶክተር ሙላቱ ተሾመና ሌሎች ከፍተኛ ባለስልጣናትም በስነ ስርዓቱ ላይ ተገኝተዋል የአበባ ጉንጉንም አስቀምጠዋል። መስከረም 3 ቀን 1957 ዓ.ም ተመረተ ነው ኢንጂነር ስመኘው ከአባታቸው ከአቶ በቀለ አይን ዓለምና ከእናታቸው ወይዘሮ ዘነቡ አብተው ጎንደር ክፍለ ሀገር ጠዳ ወረዳ ማክሰኝት የተወለዱት። የመጀመሪያ ደረጃ ትምህርታቸውን የተከታተሉት በእንፍራዝ አንደኛ ደረጃ ትምህርት ቤት ሲሆን በደሴና በወልዲያ ደግሞ የመለስተኛና ሁለተኛ ደረጃ ትምህርታቸውን ተከታትለዋል። በኤሌክትሪክ ቴክኖሎጂ ዲፕሎማ ከአዲስ አበባ ዩኒቨርሲቲ ደግሞ በሲቪል ምህንድስና የመጀመሪያ ዲግሪ አግኝተዋል። በአገር ውስጥና በውጭ ሀገር ተጨማሪ ስልጣናዎች መውሰዳቸውም በህይወት ታሪካቸው ተጠቅሷል። በኢትዮጵያ በተካሄዱ ታላላቅ የኃይል ማመንጫ ፕሮጀክቶች ግንባታዎች የተሳተፉት ኢንጂነር ስመኘው በተለይ እውቅና ያገኙት የታላቁ የህዳሴ ግድብ ግንባታ ዋና ስራ አስኪያጅ ሆነው መስራት ከጀመሩበት ጊዜ ጀምሮ ነው። የሳቸው ዜና ረፍት ከተሰማበት ጊዜ ጀምሮም በርካቶች ለግድቡ ግንባታ ያላቸው ተነሳሽነት መጨመሩ ታይቷል። አሜሪካ የሚገኙት ጠቅላይ ሚኒስትር ዶክተር አብይ አህመድ እንዳሉትም ኢንጂነር ስመኘው ቢሞቱም የግድቡ ግንባታ አይቋረጥም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውን ለዘገባው እናመሰግናለን። አድማጮች ቀደም ብሎ በእስክንድር ዘገባ የተጠቆመ በዩናይትድ ስቴትስ ነዋሪ ከሆኑ ኢትዮጵያውያን ጋር ለሚያደርጉት ጉብኝት እዚህ ዩናይትድ ስቴትስ የተለያዩ ከተሞችን በመዛወር ላይ የሚገኙት ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት በዋሽንግተን ዲሲ በተካሄደው ስነ ስርዓት ላይ የተናገሩትን ድምጽ እናስከትል።
ጥላቻ፣ ቂም፣ ቁርሾ በይቅርታ ይዘጋ። ቅናት፣ የፖለቲካ ሻጥርና የኢኮኖሚ ተንኮል ምቀኝነት አክሳሪ ለመሆኑ ከኢትዮጵያ ወዲያ ማን ምስክር መሆን ይችላል? መግደል ነውር ብቻ ሳይሆን መሸነፍ ጭምር ነው። ኢንጂነር ስመኛውን መግደል እንጂ የህዳሴ ግድብን ማቆም አይቻልም። ኢንጂነር ስመኛውን መግደል እንጂ የህዳሴን ግድብ ማቆም አይቻልም። ኢትዮጵያ ለቁርጥ ቀን የሚሆኑ ልጆች ያላት ማህፀነ ለምለም መሆኗንና ሾተላዩን ዛሬ ያፈረሰች በመሆኑ የጀመርነውን እንጨርሳለን። ኢትዮጵያም በታላቅ ጎዳና ወደፊት ትገሰግሳለች። በመጨረሻም የማይገባን ክብር ሰጣችሁ በዚህ ሁኔታ ፈጣሪ ልቦናችሁን ያያልና ጥማታችሁን ያያልና አትጠራጠሩ፣ ኢትዮጵያ አትከስርም።
አድማጮች ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። ሰሞንኛ እንቅስቃሴዎች በአካባቢያችን የሚታዩ ትዕይንቶች የዘገባችን ሙሉ ትኩረት ወስደዋል። ወደ ትላንት ምሽት ብቻ ሳይሆን ትላንት ቀኑን ሙሉ ወደ ተካሄደው ግዙፉ ስብሰባ ጭምር ነው የምንወስዳችሁ። ታዲያ ቆንጅት፣ የኢትዮጵያ ቀን ይህ ያነጋገረ የተለየ ትኩረት እየሰጠ ያለ ጉዳይ ጠቅላይ ሚኒስትር አብይ በሚሄዱበት እየተከተለው ነውና በዩናይትድ ስቴትስ ነዋሪ ሆነው ለሆነው ኢትዮጵያዊ ይዘውት የመጡ ሊመስል ስጦታ ሊመስል ምንም አልቀረውም።
ልክ ነው። ትናንት በዋሽንግተን ዛሬ ደግሞ ዘጋቢያችን ዳንኤል አርጋው እንዳለው በሎስ አንጀለስ ተመሳሳይ ኢትዮጵያን ማክበሪያ ጠቅላይ ሚኒስትሩን ማክበሪያ ስነ ስርዓት እየተካሄደ ነው የሚመስለው። እንደተረዳ ነው እንግዲህ ሚኒሶታም እንደዚሁ ይሆናል
አይታወቅም። ያልሄዱበት ቦታ እንዳይሰየም ነው ምጠራው። ቢሄዱበት ያያየን ነው። የኢትዮጵያ ቀን ጉዳይ ሳቢነቱን ይሃል ያካባቢው ነዋሪዎች ምን ይላሉ የሚሉ ጥያቄዎችን በሚቀጥሉ ተከታታይ ፕሮግራሞቻችን እናቀርባለን። ምንስ አንድምታ ይኖረዋል? ምንስ ተጨባጭ ፍሬ አለው የኢትዮጵያ ቀን ተብሎ መሰየሙ መከበሩ የሚሉት እናያለን። ለጊዜው ታዲያ አንድ ሰው አነጋግሬ ያለው ሌላ ጉዳይም በተያያዥነት እናነጋግራቸው።
መልካም እንስማ።
በዋሽንግተን ዲሲና አካባቢው በሚደረጉ የሰብአዊ መብትና ሌሎች የበጎ ምግባር እንቅስቃሴዎች በሚያደርጉት የነቃ ተሳትፎ የሚታወቁ ናቸው። ከባዱ በላቸው ይባላሉ። ሐምሌ 21 የትላንትና ዕለት ወይንም እንደ አውሮፓውያን ዘመን አቆጣጠር ጁላይ 28 በየዓመቱ በዋሽንግተን ዲሲ የኢትዮጵያ ቀን በሚል መሰየሙ ያሳደረባቸውን ስሜት አስመልክቶ በሰጡኝ እንደርደር።
በመጀመሪያ የዋሽንግተን ዲሲ ሜየር ባውዘር ራሳቸው መገኘታቸው በጣም ያስደነቀኝ ያልጠበኩት እና በጣም ደስ ያለኝ ጉዳይ ነበር እዛ ቦታ ላይ። ከዛ አልፎ ደግሞ ኢትዮጵያኖችን በሙሉ እዚህ ዋሽንግተን ዲሲ አካባቢ ያለንን ማክበር ከማጥለቅ አልፎ እንዳልከው ጁላይ 28 በየዓመቱ ኢትዮጵያ ቀን ተብሎ በዓለም መዲና በሆነችው በዋሽንግተን ዲሲ ዴዚግኔት ሲደረግ ሲታወቅ በጣም ደስታ ብቻ አይደለም የተሰማኝ፣ በጣም በጣም ትልቅ ኢምፖርታንት ቀን ሊሆን እንደሚችል። ምክንያቱም እሳቸውም እንደተናገሩት ከኢትዮጵያ ውጭ በከፍተኛ ቁጥር ኢትዮጵያኖች የሚገኙበት አካባቢ እንደመሆኑ አንደኛ ባህላችን፣ ቅርሳችን ለመዲናዋ ነዋሪዎች እና ለዓለም በሙሉ እናሳይበት የምንችል ቀንድ እናደርገው እንደምንችል። ሁለተኛ ጠቅላይ ሚኒስትራችን ደግሞ እንደተናገሩት የኢትዮጵያን ቱሪዝም የምናስፋፋበት ስራ የምንሰራበት ፕራክቲካል እንደምንሰራበት ቀንድ እናደርገው እንደምንችል እንትኑ ታይቶኛል። በጣም ትልቅ ውለታ ነው የዋሉልን ብዬ ነው የማስበው። እኔ በበኩሌ ደግሞ በዚህ ዋሽንግተን ዲሲ አካባቢ ነዋሪ እንደመሆኔ ደግሞ ይህንን ቀን እንደ ኢትዮጵያ የአዲስ ዓመት ቀን እንደምናከብረው አድርጌ የሚወስደው እና በጣም ጥሩ ነገር ነበር።
ግሩም በንቃትም በኢትዮጵያ ጉዳዮች እንደሚሳተፍ ሰው በተለይ በመብት ጉዳዮች ላይ በሚያደርጉት እንቅስቃሴ ይታወቃሉ። ወደ ሌላ ከዚሁ ከትላንቱ ስነ ስርዓት ጋራ ምናልባትም የትላንቱ ስነ ስርዓት ላይ ጎልቶ ይወጣ ነገር ግን በዝግጅቱ ሰሞን ጀምሮ ወደ ታየ ጉዳይ ልውሰዶ።
በመድረኩ የታየው የተቃውሞ ስሜት ነበር ወይም የተቃውሞ ስሜት የተንጸባረቀበት ሁኔታ ገና በዝግጅቱ ወቅት አንስቶ መሰንበቻውን ሲያነጋግርም ሲያወዛግብም በጋዜጣዊ መግለጫ ወቅትም ስርዓቱ ስነ ስርዓቱ እስኪቋረጥ ድረስ የሄደ ነገር ተመልክተናል። በቅርብ እንደሚከታተልና በዲሲ ግብረ ኃይል የዚህ እንቅስቃሴ ጎላ ተብሎ የታየ ቡድን ጋራ የመድረኩ ታዋቂ የመድረክ ሰው ታማኝ በየነን የሚመለከት ከጠቅላይ ሚኒስትሩ ጋርም የነበረውን ሁኔታ በመድረክ ተመልክተናል። በፌስቡክ አማካኝነትም ብዙዎች እንደታዩት እንደተመለከቱት እንገምታለን። እስኪ ስለመነሻው ይግለጹልን። የዚያ ተቃውሞ ምልክት ምንድን ነበር መሰረቱ? አቶ ከባዱ
እንግዲህ ግላስ ታይቴ ነው የሚፈጠው እንዳልከው ካየሁት ተነስቼ መሰለኝም የተሰማኝ ነው የምገልጸው። እንግዲህ መጀመሪያ ፕሮግራሙ ምንድን ነበር ቢባል ጠቅላይ ሚኒስትሩ ወደ አሜሪካ መጥተው በተለይ ዋሽንግተን ዲሲ አካባቢ ያለው ዋናውን ትልቁን የዲያስፖራ ኢትዮጵያ ህብረተሰብ ሌላውን ኢትዮጵያ እየዞሩ እንደጎበኙት ለማነጋገር ነው እና የተጀመረውን የሰላምና የእርቅ የመስማማት ጥረት ወደዚህ አካባቢ ያለን ኢትዮጵያኖችን ለማዳረስ ነው የመጡት እና በተለይ ደግሞ እዚህ በውጭ ዋሽንግተን ዲሲ አካባቢ ያለን የኢትዮጵያ ዲያስፖራ አባላት የነጻነት ትግሉን በይበልጥ ስንደግፍና ስናግዝ ድምጻችን ሲሰማ እንደነበረ ሁሉ አሁን ይህን የለውጥ እድል ስናገኝ ተሳታፊ መሆናችንን ተባባሪ መሆናችንን ለማረጋገጥ የተደረገ ሙከራ ነው። ቀጥሎም ወደፊት ደግሞ ዲያስፖራ ኢትዮጵያኖች የሚኖራቸውን ሀገራቸውን ለማሳደግ ሀገራቸውን ለመቀየር ያለባቸውን ድርሻ አጥቆሮ ለማሳየት ነበር አላማው ብዬ ማስበው። እንዳልከው የዝግጅቱ ሁኔታ ትንሽ ዘብረቅረቅ የማለት እና አካሄዱ ሊደረግ የሚችለውን ትልቁን ነገር የማደብዘዝ ነገር ታይቶ ነው ብዬ ገምታለሁ። ይሄው ምንድን ነው ይሄ ፕሮግራም የዚህ ዋሽንግተን ዲሲ አካባቢ የምንገኝ ዲያስፖራ አካላትን የሚመለከት እንደመሆኑ መጠን አስተናጋጅ መሆን የነበርንብን የእኛ ህብረተሰብ ነው ብዬ ነው የምገምተው። እርግጥ የዲፕሎማቲክ እና የፕሮቶኮል ነገር መጠበቅ ስላለበት የኤምባሲ ኮኦርዲኔተርነት ያስፈልጋል፣ ጥያቄ የለውም። ግን ከዛ ውጭ ያለውን ነገር ግን ለዲያስፖራ አባላት ቢሰጥ ኖሮ የበለጠ ተገቢነት ይኖረው ነበር ብዬ ነው። በእኔ አስተያየት የዚህ ፕሮግራም መሪ ወይም ማስተር ኦፍ ሰርሞኒ የሚባለው ማለት ነው ላይ ነው ችግሩ የነበረው። ማን ይሆን የሚለው ላይ ነበረ ችግሩ የነበረው። ሳምንታቱን ሙሉ ሲያጨቃጭቅ የነበረው ፕሮግራም ላይ ማስተር ኦፍ ሰርሞኒ ሆነ የመጡት እንደኔ በሁለት ምክንያት ጥሩ ምርጫ አልነበሩም ብዬ አስባለሁ። አንደኛው እሳቸው የዲያስፖራ አባል አይደሉም፣ የሚኖሩት ኢትዮጵያ ነው። ይሄ የዲያስፖራ ፕሮግራም ነው። እዚህ ያለውን ኢንቫይሮንመንትም ሆነ ካልቸር የዛ አካል ሊሆኑ አይችሉም። አንደኛው እሱ ነው። ሁለተኛው ደግሞ አውቃለሁ ጥሩ ጸሐፊ ናቸው፣ ጥሩ ተች ናቸው፣ ጥሩ አመላካች ናቸው በሙያቸው የተሰለፉበት መስመር። ግን ይሄ የመድረክ ጉዳይ ነበረ። መድረክ ላይ ደግሞ እንደሚታወቀው መድረኩን ሊያሳምሩ የሚችሉ በጣም ጥሩ ህዝብን ስሜት ሊቀሰቅሱ የሚችል የመድረኩን አካሄድ እና ሁኔታውን እያዩ እዛው ላይ አርቲስቲክ የሆነ ነገር እየተጠቀሙ የበለጠ ፕሮግራሙን የሚያጎሉ ሰዎች ናቸው ማስተር ኦፍ ሰርሞኒ መሆን የሚገባቸው። ከዚህ ጋራ ከአርቲስት ታማኝ ጋራ የሚመጣጥን አይመስለኝም። በዚህ ሁለቱም ምክንያት አፕሮፕሬት አልነበሩም ብዬ አስባለሁ። እና አቶ ታማኝ ያው አንደኛ በዘመናት የዲያስፖራውን ድምፅ ሆኖ ሲያገለግል የሆነ ነው። ያ ዲያስፖራው ታማኝ ማኑ ድምፅ መሆን ብቻ ሳይሆን መለስ ብለን ታሪካቸውን ብናይ ከ27 ዓመት በፊት ጀምሮ እዛው ከኢትዮጵያ ጀምሮ ድፍረትና በተለየ ቋንቋ ትኩረት በሚሰጠን ቋንቋ ሲናገር ሲጮህ የነበረ ሰው ነው እና አንድም ያንን መታየት መታወስ ነበረበት። ሆኖም ግን ይህን ካልኩ በኋላ ይሄ በመሀል ፕሮግራሙን ለማዘጋጀት ውጥንቅጡ ይህን ነገር ማሳመር ሳይቻል ስለቀረ የዚህ ለትናንትናው ፕሮግራም ላይ ጠቅላላውን ፕሮግራም ወደ አልተፈለገ መልክ እንዲሄድ ወሰደ ይመስለኛል።
አቶ ከባዱ በላቸው የሰጡን አስተያየት ነበር። አድማጮች የተከታተላችሁት አቶ ከባዱ በላቸውን ለጊዜያቸው አመሰግናለሁ። አድማጮች ታዲያ ያ ሁኔታ እንደምን እንደተቋጨ የቴሌቪዥን ምስሉን የመከታተል እድል የነበራችሁ ታዝባችሁ ይሆናል። ቀደም ሲልም ከአንድ ቀን በፊት ጠቅላይ ሚኒስትር አብይ የአቶ ታማኝን ስም በመድረኩ ጠርተው የጨዋታ የቀልድ ቢጤ አስተያየት ያለበት ቆንጂት ያናይን አስተያየት ያቀረቡበት መድረክ ላይ ታዝብ ያለው በቦታው ተገኝቼ የትላንቱ ብዙዎችን ያነጋገረ አሁንም እያነጋገረ ያለ ወደ መድረኩ ራሳቸው ጋብዘውት ከታማኝ ጋራ ሲተቃቀፉና የተለየ ሞቅ ያለ ስሜት ሲለዋወጡ ተመልክተናል። እንግዲህ ይሄ ውዝግብ የነበረበት ሁኔታ ያበቃ የተቋጨ ይመስለኛል። እንግዲህ ይሄንኑ ይመስላል። ሌላ ብዙ የሚባል ነገር ያለ አይመስለኝም።
ወደ ቀጣዩ ዝግጅት ስናልፍ ጠቅላይ ሚኒስትር አብይ አህመድ ከ25,000 በላይ ቀደም ሲል አሉላ እንደዘረዘረው ኢትዮጵያውያን በታደሙበት ግዙፍና የደመቀ ስብስብ ላይ ከተካፈሉ በኋላ ማታው ላይ ደግሞ 1,500 የሚሆኑ የማህበረሰብ ተጠሪዎች የተገኙበት የጥያቄና መልስ ዝግጅት ላይ አምሽተዋል። በዛያ ዝግጅት ላይ ደግሞ በቪዲዮ እንዳየነው ማለት ነው የመገኘት እድል አላጋጠመኝም እንዳንተ አሉላ፣ አዛውንቶች መርቀዋቸዋል፣ እናቶች አስከበሩን ሲሉ አሞግሰዋቸዋል። በርከት ያሉ ጥያቄዎችም ቀርበውላቸዋል። ጠንከር ጠንከር ያሉም የተወሰኑትን ጥያቄዎችና የጠቅላይ ሚኒስትሩን ምላሾች እስቲ አጠር አድርገን እናሰማችሁ። በርካታ ሰዎች ነበሩ ጥያቄ ያቀረቡት፣ ጥቂቱን ነው የያዝነው፣ እንስማ።
እድሉን የሰጧችሁ ሰዎች ወደዚህ ይሁንና እድሉን የሰጧችሁ ብቻ
መስመር መስመር ላይና ጥያቄ ለመጠየቅ ተሰጣችሁ።
ይሄ ሁሉ ሰው አይደለም፣ ሌላ እድል ሰጣችኋለሁ። ጊዜውን አትጨርሱት፣ ተመለሱ። እሺ እንቀጥል።
እሺ እኔ
አንዴ ጸጥታ።
ዶክተር አብይ እዚህ ሀገር መጥቶ በማያቴ በጣም ደስ ይለኛል። የተቀደሰ የተባረከ ሰው ነው። እንደሱ ያለ ኢትዮጵያኖች ሁለት ሶስት ቢገኙ ኢትዮጵያ ትቀናለች። ግን አንድ አብይ ደግ ቢሆን ደጋፊ ከሌለው አንድ እንጨት አይነድም፣ አንድ ሰው አይፈርድም።
የመጣሁት ከመነሶታ ነው። መነሶታም በጣም በዝግጅት ላይ ነው። ንገሪ ተብዬ ነው እየተዘጋጀን ነው፣ በጣም በጉጉት እየጠበቅናችሁ ነው ብለዋል። እና የኔ ጥያቄ መጀመሪያ ላመሰግነው የምወደው ዶክተር አብይን እግዚአብሔር አብዝቶ ይባርክ። ባሎቻችን ያከበሩን ነው፣ አለቆቻችን ያከበሩን ነው፣ ወንድሞቻችን ያከበሩን እውነት አይደለም? ሁላችንም ወደ አገራችን ተመልሰን በሚገባው ፊልድ አገራችን ተመልሰን መስራት እንፈልጋለን። ምንድነው ፕላን? እግዚአብሔር ይስጥልኝ።
ቴዎድሮስ ጸጋዬ ነኝ ከሬስ ሚዲያ። አግኝተን ስለ ነጋችን እንድናስብ የሚያስችል ሁኔታ እርስዎና ቡድኖ ስለፈጠሩ አመሰግናለሁ። አንደኛ፣ የተከበሩ ጠቅላይ ሚኒስትር፣ ኢትዮጵያ የባህር በር ባለቤት የመሆን የህግ የታሪክና የተፈጥሮ መብት እንዳላት ይቀበላል ወይ? ከእርስዎ በፊት የነበሩት መሪዎች ብዙ እንዳበላሹ ጠፍቶኝ አይደለም፣ ግን እርስዎ የሚናገሩላት ኢትዮጵያ ታላቋ ኢትዮጵያ ባህር ሳይኖራት ቀርታ አያውቅምና ኢትዮጵያ የባህር ባለቤትነት መብት የህግ የታሪክና የተፈጥሮ መብት እንዳላት ያምናሉ ወይ? ኢትዮጵያውያን በዚህ ረገድ ምን ተስፋ ያደርጉ? አንድ ሁለተኛ፣ አዲስ አበባዎችን የሚያናገሩት መቼ ነው? እንደ ነዋሪ እርሶስ ስለ አዲስ አበባ ልዩ ጥቅም ያለዎት እርግጠኛ አቋም ምንድን ነው? በሚል አንድ ዜጋ ልዩ ጥቅም የሚያገኝበት ሁኔታ በዜጎች መሀል እኩልነት ይፈጥራል ወይ?
ሶስተኛ ጥያቄ እርሱ የሚሰብኳት ታላቋ ኢትዮጵያ ዜጎቿን እኩል የምታቀፍ ታላቋ ኢትዮጵያ አሁን ባለው ህገ መንግስት የምትታወቅ ይመስላል ወይ? አመሰግናለሁ።
ጥያቄ የምጠየቁ ሰዎች ልክ እንደ ቴዎድሮስ እንደ ቤቶች ድራማ ታሪካዊ አመጣጥ ያስፈልጋል።
ክቡር ጠቅላይ ሚኒስትር ዶክተር አብይ ድምጽ በሌለው መልእክት ቋንቋችን ከልብ ልናመሰግኖት እንወዳለን። እኛ መስማት ሳናቸው ባራቱ ማቀጣ ተሰዋስበን ለዘመናት ምንም በባከላችን ዲስክሪሚኔሽን ሳይኖር ለዘመናት በመልእክት ቋንቋችን አንድ ላይ ሆነን ተስማምተን በፍቅር ቆይተናል። በአገራችን ውስጥ የተለያዩ discrimination እና እንደዚሁም የተለያዩ ችግሮች ደርሶብን ነው የኖርነው። ስለዚህ በአካል ጉዳተኞች ላይ ምን ለመስራት አስበዋል?
ለጠቅላይ ሚኒስትር አብይ እነዚህንና ሌሎችም ጥያቄዎች ነበሩ የቀረቡላቸው። የሰጧቸው ምላሾች ደግሞ እንስማ።
እናንተና ቆመን እንዴት ነው መልሰው? ለመልስ አይደክማችሁ? እሺ አመሰግናለሁ። በመጀመሪያ በኢትዮጵያ የሴቶች ትግል ውስጥ ደማቅ ቀለም ቀብታ ያለፈች ጀግና ሴት በዚህ አዳራሽ ከኛ መካከል እንዳለች ለሰማው ብርቱካን ሚደክሳን እንዳመሰግን እንዳመሰግን ይፈቀድልኝ። ብርቱካን ሚደክሳ የፖለቲካ ነጋዴ ሳትሆን የነጻነት ታጋይ ስለሆነች የመጀመሪያው ጥያቄ እናት በጣም ነው ማመሰግነው። እድሜ ይስጥልኝ። ደጋፊ ቢኖር ይበጃል እናቶች ከጎን መሆን አለብን ብለዋል። ከሁሉ በላይ የእናቶች ከጎን መሆን ያስፈልጋል። በጸሎት ያስቡኝ። ውቢት ከሚኒሶታ የዶክተር ብሩን ባለቤት ጉራን ያስተማረከና ለካም ባለይዘሽ እያመሰገነኝ ነው ያልሽው። ያው መቼም ለትምህርት ብለሽን ለመስታሽ ተስፋ አደርጋለሁ። ሀገራችንም ማገልገልም ፈልጋለን። እኩል የስራ እድል አለ ወይ ምን ታስቧል ነው ያልሽው? ያው አብረን እንፈጥራለን። እንግዲህ አብረን እንፈጥራለን። በጋራ መሞከር ነው። ነይ ተብለሻል። ከመጣሽ በኋላ አብረን እየፈጠርን እዚህ የሚከፈለውን አንከፍልም፣ እዛ የሚከፈለውን ትሰራለች ማለት ነው። ልበ ብርሃኑ ቴዎድሮስ ስትራቴጂክ የሆኑ ከባድ ከባድ ጥያቄዎች አንስቷል። ጊዜ ሲኖረን ዘርዘር አድርገን መወያየት ስለሚያስፈልግ ሶስቱም ጥያቄዎች ይዣቸዋለሁ። የባህር በር፣ የአዲስ አበባ ልዩ ጥቅም፣ ህገ መንግስት ኢትዮጵያን ታውቃለች ወይ? ጊዜዎች ደም እንወያያለን ካንተ ጋር። ለዚህ መድረክ ሰፊ ሰዓት ስለሚወስድብኝ ጥያቄን ሪኮግናይዝ አድርጌ ማለፍ ፈልጋለሁ። ለአካል ጉዳተኞች ምን መስራት ታስቧል ብለው አንድ ወንድም ላነሱ ጥያቄ እንደተባለው ኢትዮጵያ ውስጥ የአካል ጉዳተኞች አቴንሽን አላገኙም። ያንዲ ሆን ዲያስፖራው እንዲተባበር እንዲደጋገፍ ጥያቄ አቅርበናል። በቅርቡ ለልብ ብርሃን እና ለአይኖች ለተሰወሩ ሰዎች ሻል ያለ ትምህርት ቤት ለመክፈት እየሰራ እንገኛለን። እንዲሁም አካላቸው ለጎደሉ ሰዎች የዊልቸር ፋብሪካ ለንከፍት እየሰራን ነው። እናንተም በሚመለከት ምን ማድረግ እንደምንችል እያየን የምናግዝ የምንሰራ መሆኑን ልገልጽልዎ ፈልጋለሁ። አቶ አበበ በለው ሁሉን ይመለከታል ወይርቁ ትግራይውን ወነጉን ኢህአፓውን ብለዋል። ለምን መይዘው እንደነሱ አልገባኝም። ሁሉንም ይመለከታል እርቁ የሚከፋፍለው ሰው የለም። ሁሉም ኢትዮጵያዊ እርቅ ይገባዋል ያስፈልገዋል ብለን እናምናለን። የተለየ የለም። በርሶ ሚዲያ መለየት እንደሌለበት ያስተምሩ።
አድማጮች ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። ጠቅላይ ሚኒስትር አብይ አህመድ የዛሬ የሎስ አንጀለስ ጉብኝታቸውን አጠናቀው ታዲያ ነገ ሰኞ ሚኒያፖሊስ ሚኒሶታ ነው የሚገቡት። እዚያም ልዑካኑን ለመቀበል ኢትዮጵያውያን በዝግጅት ላይ ናቸው። ከሁሉም የማህበረሰብ አባላት የተወጣጣ ኮሚቴ ዝግጅቱን ከጀመረ ሰነባብቷል። ትዝታ በላቸው የኮሚቴውን አስተባባሪ አቶ ተሽተ ዋቄን አነጋግራለች።
አቶ ተሽቴ ዋቆ ስለ ትብብሮ በጣም አመሰግናለሁ። እስቲ ስለ ራስዎ ስለ ኮሚቴው ይግለጹኝ። እርሶ የኮሚቴው መሪ ነዎት?
እኔ ተሽቴ ዋቆ እባላለሁ። ክቡር ጠቅላይ ሚኒስትር አብይ አህመድን በሚኒሶታ ለማቀበል ቋቋመው ኮሚቴ መሪ ነኝ እና ኮሚቴው የኢትዮጵያን ማህበረሰብ በሚያንጸባርቅ መልኩ ሁሉንም ብሔረሰብ በሚያጠቃልል መልኩ የተቀናጀ ኮሚቴ ነው። ከዛ የተወጣጣ ሰዎች ያሉበት ኮሚቴ ነው። ከዚህ ወር ካለንበት ወር መጀመሪያ ጀምሮ ዝግጅት እናደርግ ነበር። አሁን ወደ መጨረሻው ሰዓት ቀርበናል። በጣም ጥሩ በሆነ መልኩ ሁሉንም ማህበረሰብ በሚያጠቃልል መልኩ እየተዘጋጀን ነው።
እሺ፣ በጣም አመሰግናለሁ አቶ ተሽቴ። እስቲ ከዝግጅቱ አንዳንዱን ይግለጹልኝ። ምን አይነት ዝግጅት ነው እዚህ በዋሽንግተን ዲሲ በተደረገው? ከፍተኛ የህዝብ ቁጥር ያነጋገሩበት አለ። ለእራትም ከተወሰኑ ሰዎች ከመውራን ከንግድ ማህበረሰብ ጋር የተቀመጡበትና የተወያዩበት አለ። እንዲሁም ደግሞ በታውን ሆል ፎርም እሳቸው ሰው ጥያቄ እየጠየቀ እሳቸው የሚመልሱበት ሁኔታ አለ። ምን አይነት ዝግጅት ነው የእናንተ?
እንግዲያው ሚኒሶታ የምትታወቅበት አንደኛው ነገር በኦሮሞ ማህበረሰብ እንደ ሊትል ኦሮሚያ ወይንም ትንሿ ኦሮሚያ ተብሎ ነው የምትታወቀው እና በዚሁ መሰረት ወደ 13,000 የሚይዝ ቦታ ታርጌት ሴንተር ነው ያዘጋጀ ነው አዳራሽ ያዘጋጀንበት አዳራሽ። የእኛን ለተበተ ልዩ የሚያደርገው ከየቦታው የኦሮሚያ ክልላዊ መስተዳድር ፕሬዚዳንት ዶክተር ለማ መገርሳ በዚህ ተገኝተው ከኦሮሞ ማህበረሰብ ጋርም ንግግር ስለሚያደርጉ አብዛኛው ሰው ከሌላ ስቴትም እዚህ ሚድዌስት የሚኖሩ ኦሮሞና ሌሎች ማህበረሰብም እዚህ እየመጡ ናቸው እና ሰኞ ንግግር የሚደረገው በታርጌት ሴንተር ነው። ወደ 13,000 ሰው የሚይዝ ቦታ ነው የተዘጋጀው። ከዛ በማቀጠል እዛ ላይ ከአስር ሰዓት ጀምሮ ነው ሰው የሚገባው እና ኢንተርቴንመንት የእያንዳንዱ ባህል እዛ ላይ ይታያል። ፕራይም ሚኒስቴራችን ከማግባቱ በፊት ፕራይም ሚኒስቴሩ ከገቡ በኋላ በምረቃ ይጀምራል። የዚህ አገር ባለስልጣናትም በቦታው ይገኛሉ። ከዛ በኋላ ምሽት ላይ የዲነር ሪሴፕሽን እና የጥያቄና መልስ ዝግጅት ነው ያለን።
የስንት ሰዓት ዝግጅት ነው እንግዲህ
ይሄ? የስድስት ሰዓት ላይ ነው የምጀምረው ማታ ማለት ነው። ከስድስት ሰዓት ጀምሮ እስከ 11 ሰዓት ላይ የሚሄደ ለአራት ሰዓት የሚሄደ ዝግጅት ነው ያለን።
የሚኒሶታ ባለስልጣናት ይገኛሉ ብለዋል። በስም ያቋቸዋል እነማን ናቸው?
በዲነር ሪሴፕሽኑ ላይ ገቨርነር ማርክ ዴይተን የሚኒሶታ ዋና አስተዳዳሪ ነው፣ እሳቸው ይገኙበታል። ከሴኔተሮች ውስጥ ደግሞ ሴኔተር ኤሚ ኮበሸር በዚህ አጋጣሚ የቪዲዮ መልእክት ልካለች። መገኘት ዲሲ በዚህ ሰዓት ማኖር ስላለባት መገኘት አልቻለችም። ግን ሜየሮቹ ሜየር ጃኮብ ፍራይ፣ ሚኒያፖሊስ ከንቲባ ኤርፖርትም ተገኝተው አቀባበል የሚያደርገው እሱ ነው። ሌሎችም የዚህ ሀገር ሴኔተሮችና ኮንግረስ ማን ማይ ኪት አሊሰን በዚሁ አጋጣሚ ይገኛል እና አብዛኞቹም ስቴቱ ሴኔተሮች ይገኛሉ ማለት ነው።
አቶ ተሽቴ፣ የኦሮሚያ ክልላዊ ፕሬዝዳንት አቶ ለማ መገርሳ ጋር ስላቀዳችሁት ውይይት አጠር ያለ ገለጻ ስጡኝና፣ ያ ማክሰኞ ነው አይደለም የሚሆነው?
ማክሰኞ ጠዋት ነው የሚሆነው፣ ቁርስ ላይ ነው። ያ ቁርስ ላይ ነው የሚሆነው። እዛ ላይ ደግሞ በተለይ በአሁኑ ኦሮሚያ ውስጥ ካሉ ማህበረሰብ እዛ ተወላጅ የሆኑ ማህበረሰብ የሚሳተፉበት በኦሮሚያ ክልል ያሉትን የጸጥታ ሁኔታ፣ አንዳንድ ጥያቄዎች፣ የንግዱ ማህበረሰብ፣ የሴቶች ማህበረሰብ፣ የወጣቶች ማህበረሰብ በዛ በኩል ንግግር ይደረጋል።
የእነኚህ ቡድኖች መሪዎች ንግግር ያደርጋሉ
በተለይ በሀገሪቷ ውስጥ ያለውን እንዴት ማሳተፍ እንደሚችሉ አንዳንድ አስተያየቶች መስጠት፣ ጥያቄ መጠየቅ፣ እንደዛ አይነት ነገር እንደዛ ነው የምታይደው።
መልካም መልካም። ዝግጅታችሁ የሰመረ እንዲሆን እንመኛለን። ጠቅላይ ሚኒስትሩና ክቡራት ለማ መገርሳ እዛ በሚገኙበት ጊዜ እንዲሁ ዜናውን እንሸፍናለን። አሁን ለሰጡኝ ማብራሪያ አመሰግናለሁ አቶ ተሽቴ ዋቆ።
በጣም እናመሰግናለን። እናንተም ከኛ ጋር መሆናችሁ ይሄ እንግዳውስ ትልቅ ታሪካዊ ቀን ነው። በተለይ ፕራይም ሚኒስተር ሚኒሶታ ማምጣት በታሪክ የመጀመሪያው ነው። በሚኒሶታ የምኖሩና በአገር ቤትም ያሉ ሰዎች በጥሞና እንደሚከታተሉ እናደርጋለን። እናንተም ይሄን ከበር በማድረጋችሁ በጣም እናመሰግናችኋለን።
እሺ፣ እግዚአብሔር ይስጥልኝ።
አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። ስርጭታችን ሊገባደድ የቀረውን ጥቂት ደቂቃዎች ናቸው። ከእናንተ ከአድማጮቻችን የደረሱን አስተያየቶች እናሰማችሁ።
ሰላም ለእናንተ ይሁን። ለኢትዮጵያ ህዝብም ሰላም ይሁን። ለአፍሪካ ሁሉ ሰላም ይሁን። በጣም አዝኛለሁ። በጣም ያዝነው። ይህ ሰው ጥበቃ የማይደረግለት ምንድን? ከበስተጀርባ ውስጥ ያለው ምንድን ነው እንዴ? እንዴት ነው አንድ ትልቅ ኢንጂነር ኢትዮጵያን ከድህነት ይቀይራል የተባለን? እስቲ እናንተ አስቡት እስቲ። ሁላችሁም እንደበያላችሁበት እንዴ፣ ማን የገደለው? መንግስት ይህንን አጣርቶ ለኢትዮጵያ ህዝብ ድፍንፍን ማድረግ አይደለም። መስቀል አደባባይ ላይ የሚለፍ የፈነዳውን ድፍንፍን እንዲል አንፈልግም። ፍርድን እንጠብቃለን፣ ፍትህን እንጠብቃለን። ስለዚህ የኢትዮጵያ ህዝብ በሙሉ ጥናቱን ይስጣችሁ። አንድ ኢንጂነር ቢሞትብን ሺህ ኢንጂነሮች ይኖሩናል። አይቆምም አባይ። ለሱ ለቤተሰቡ ጥናቱን ይስጣቸው። ዳግሪ
እግዚአብሔር ይመስገን። አባቶቻችን አንድ በመሆናቸው በጣም ደስ የሚል እግዚአብሔር የተመሰገነ ይሁን። እሱ ባለው ጊዜ ያደረገው ሰውማ ይሄ ነገር አይመጣም ብሎ ቁርጥ አውቆ ነበር። እግዚአብሔር እሱ የማይሳነው አምላክ ይሄን ላሳየን አምላክ ይክበር ይመስገን። እነሱንም ያቆይልን እኛኛውንም እኔኛውንም እግዚአብሔር ያክብራቸው። እኛኛው እሺ ቢሉ እኛኛው እሺ አይሉም የሚል ጥርጣሬ ነበረን መቼም ሰው ነንና። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እነሱንም እግዚአብሔር ያክብራቸው። ይሄ ነው ወደ ህይወታቸው መመለስ። ይሄ ነው በቃ ለእኛ ምሳሌ ይሆኑናል እንጂ እኛ ምን እነሱ ምሳሌ አይደለንም። እና እነሱ ናቸው ሚስጥሩን የጌታን ሚስጥር የሚያውቁት። እና በሚያውቁት መሰረት ተገናኙ ተመልሰው። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ዲያብሎስን ሰይጣንን ወደ ረግረግ ጨለማ ረግጦ እነሱን አስነስቶ ያስታረቀንና አምላክ እግዚአብሔር ይመስገን። ምን ይሳነዋል? አለቃ እያሌው ታምሩ ይሄን ሳያው መሞታቸው በጣም እኔ አሳዘነኝ። ዛሬ እሳቸውን አስታወሰኝ። ምክንያቱም እሳቸው ሲሞቱ ምንም እንትን ስታት እንኳን አልተደረገላቸው፣ መሬት እንኳን አልተባረከላቸውም። ተክላይ ማለት ሲቀበሉ የነበርኩና በጣም ያሳዝነኝ ያሳስባቸው። ይህንን ባለመያታቸው በጣም ያሳዝናል። እግዚአብሔር ይመስገን የቆምነው አየነ የሞተ ይብላል እንጂ የእኛ የቆምነው እድሜ የሰጠነ።
ጠቅላይ ሚኒስትር አብይ አህመድ አሜሪካ ተገኝተው ኦርቶዶክስ ቤተክርስቲያን አባሎችን ሲያወያዩ ሰማሁ እና ካሉት ልነሳና የኤርትራና የኢትዮጵያን ጉዳይ ያሳዝኑ የሁለታችሁ ሳትስማሙ በመቅረት ነው ሲሉ ሰማኋቸው። እና በነገራችን ላይ ኢህአዴግ ከገባ በኋላ ነው እኮ ኦርቶዶክስ ሃይማኖት ለሁለት የተከፈለው። ደርግ ከኤርትራ ጋር ትግል ሲደረግ የኢትዮጵያ ኦርቶዶክስ ቤተክርስቲያን ነበረች፣ አንድነቷን ጠብቃ ተቀምጣ ነበረ። በዛው ጦርነት ግን የፈየደችው ነገር አልነበረም፣ አላስታረቀችም። እና የአባባል የፖለቲካ አለመዘጋጀት ወይ ለፍትህ አለመቆም ነው እንጂ
በዚሁ ዝግጅታችን ይጠናቀቃል። ደህና ደሩ። አብራችሁን ስላመሻችሁ እናመሰግናለን። ነገ ሰኞ እንገናኛለን።